Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንጓዛለን።
ሰላም እንደምን አመሻችሁ። በዛሬው ሚያዝያ 17 2009 ዓ.ም ተምረት የጋቢና ምሽት ፕሮግራማችን በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር ከ5.6 ወደ 7.8 ሚሊዮን ጨመረ።
የጨመረው አንዱ ወደ 1.5 ሚሊዮን አካባቢ ኦሮሚያ ክልል ነው። 203,000 ደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ነው። 304,000 አካባቢ ከአማራ ክልል ነው። የአማራ ክልሉ በሶስት ምክንያት ነው።
የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አቶ ምትኩ ካሳ ናቸው። በጋቢና ይዘናቸዋል። በሌላ በኩል የመገናኛ ብዙሃን ነጻነት እንደ ዘንድሮ አመት የከፋ ይዞታ ኖሮ ታውቅም ይላል በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን በዛሬው ዕለት ባወጣው አመታዊ ሰንጠረዥ ዘገባ አለ።
በሌላ በኩል መቀመጫውን ኦስትሪያ ቪየና ካደረገው ዓለም አቀፉ ፕሬስ ኢንስቲትዩት የዓለም የፕሬስ ነጻነት ጀግና የሚል ስያሜ ያገኘው እስር ላይ የሚገኘው ጋዜጠኛ እስክንድር ነጋ ባለቤት ጋዜጠኛ ሰርካለም ፋሲልን ይዘናታል።
በዚህ ሽልማት የተሰማኝ ትልቅ ደስታ ነው። የአሸናፊነት ስሜት ነው። የድል አድራጊነት ስሜት ነው።
ሌሎች ዘገባዎችም አሉን። ሙዚቃ መንጋብዛችኋለን። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቀዋለን።
ጋቢና VOA አብራችን ከድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ የምሽቱን ዜናዎቻችን ይዘን ተመልሰን መጥተናል። በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር በአራት ወራት ውስጥ በሁለት ሚሊዮን ጨመረ። በአሁኑ ሰዓት አስቸኳይ የምግብ እርዳታ የሚፈልገው ሕዝብ ቁጥር 7.78 ሚሊዮን ደርሷል ብሏል የብሔራዊ አደጋና ዝግጁነት ኮሚሽን። ዝርዝሩን ከዜና በኋላ ይዘን እንመለሳለን።
በሌላ ወገን የመገናኛ ብዙሃን ነጻነት እንደ ዘንድሮው ዓመት የከፋ ይዞታ ኖሮት አያውቅም ይላል በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን በዛሬው ዕለት ባወጣው አመታዊ ዓለም አቀፍ የሚዲያ ነጻነት መለኪያ የደረጃ ሰንጠረዥ። ኢትዮጵያ በዚህ በማያስመሰግነው ደረጃ ላይ ከ100 180 ሀገሮች 150ኛ ደረጃ ላይ ትገኛለች። የዚህን ዘገባ ዝርዝርም እንመለስበታለን።
ወደ ዓለም አቀፍ ዘገባዎቻችን ስናመራ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለትልልቅ ኮርፖሬሽኖች ለግለሰቦች ግብር የመቀነስ እቅድ እንዳላቸው በመሃሉ ዎል ስትሪት ዛሬ ከፍተኛ የአክሲዮን መጠን መዝግቧል። የእስያ ገበያዎች መጠን ደግሞ ሌሊቱን ኑሮ አድሯል። ትራምፕ ዛሬ ይፋ እንዳደረጉት በሚጠበቀው የግብር ቅነሳ እቅዳቸው መሰረት የሀገሪቱ ምክር ቤት የትልልቅ ኮርፖሬሽኖችን የግብር ክፍያ ከ35% ወደ 15% እንዲቀንስ ይጠይቃሉ ተብሎ ይጠበቃል። ለፕሬዝደንትነት ይወዳደሩ በነበሩበት ወቅት ቃል የገቡት ጉዳይ ነው ተብሏል። የአሜሪካ ኮርፖሬሽኖች የሚከፍሉት ግብር በዓለም ደረጃ በኢንዱስትሪ በበለጸጉ ሀገሮች ያሉት ከሚከፍሉት ከፍ ያለ ነው ተብሏል።
ወደ ሶማሊያ ነው የምናመራው። ዩናይትድ ስቴትስና ብሪታንያ ባለፈው ወር በበርካታ የመካከለኛው ምስራቅ የአየር መንገዶች የተሳፈሩ መንገደኞች የላፕቶፕና የታብሌት ኮምፒውተሮች እንዳይዙ አግደዋል። የአየር መንገዶች ደህንነትን ለመጠበቅ እንደሆነ ባለስልጣኖችም ገልጸዋል። ባለፈው ዓመት የካቲት ወር ላይ ዳሎ በተባለው የሶማሊያ አየር መንገድ ላይ በላፕቶፕ የተደበቀ ፈንጂ ማፈንዳቱን እንደ ምሳሌም ጠቅሰዋል። በፍንዳታው የሞተው አጥፍቶ ጠፊው ብቻ ነበር በዛን ጊዜ። የሶማሊያ መንግስት ታዲያ በሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ ላይ የጸጥታ ደህንነት ለመጠበቅ የወሰዳቸው እርምጃዎች ስላሉ የአሜሪካንና የብሪታንያ ምሳሌ በመከተል ኤሌክትሮኒክሶችን ከአውሮፕላን የማገድ እቅድ የለኝም ብሏል። የሞቃዲሾ አደን አዴ ዓለም አቀፍ አውሮፕላን ማረፊያ ዋና ስራ አስኪያጅ ብርጋዴር ጀነራል አብዲ አሽኬር ጃማ የአውሮፕላን ማረፊያው ሰራተኞች በአካባቢው ጠንካራ የጥበቃ ስርዓት ፈጥረዋል ሲሉ ለአሜሪካ ድምጽ ሬዲዮ የሶማሊኛ አገልግሎት ገልጸዋል።
በመጨረሻም ብሩንዲ ምግብ ለማድረስ የምግብ ጭነት ይዘው ለመግባት የሞከሩ 10 የጭነት መኪናዎች በጸጥታ ስጋት ምክንያት መግባት አትችሉም ተብለው ወደ ሩዋንዳ መኪና መዲና እንደተመለሱ ታውቋል። የጭነት መኪናዎቹ ለኮንጎ ስደተኞችና የዓለም ምግብ ፕሮግራም ለሚረዳቸው ሰዎች የሚሰጥ 300 ቶኖች የሚሆን ባቄላ ጭነው ባለፈው አርብ ድንበር ላይ ከደረሱ በኋላ ለመግባት በመከልከላቸው ትላንት ወደ ሩዋንዳ መዲና ኪጋሊ ተመልሰዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በኢትዮጵያ በድርቁ ምክንያት አስቸኳይ የምግብ እርዳታ የሚያስፈልጋቸው ተረጂዎች ቁጥር በአራት ወራት ውስጥ በሁለት ሚሊዮን ጨመረ። በአሁኑ ሰዓት አስቸኳይ የምግብ እርዳታ የሚፈልገው ህዝብ ቁጥር 7.7 ሚሊዮን ደርሷል ተብሏል። ጽዮን ግርማ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አቶ ምትኩ ካሳን አነጋግራ ተከታዩን ዘግባለች።
ጥር 2017 እንደ አውሮፓ አቆጣጠር ይፋ ደረግነው ሀዛ ለ5.6 ሚሊዮን እና እሱ ያው ከድርቅ ተከሰተባቸው የአርብቶ አደር አካባቢዎች ላይ ድርቁ ከጊዜ ወደ ጊዜ እየጨመረ ነው መምጣቱ የተረጂ ቁጥር አሁን ባለው 7.78 ሚሊዮን ሆኗል።
የጨመረበት ቦታ የት አካባቢ ነው
የጨመረው? አንዱ ወደ 1.5 ሚሊዮን አካባቢ ኦሮሚያ ክልል ነው። 203 ሺህ ደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ነው። 304 ሺህ አካባቢ ከአማራ ክልል ነው። የአማራ ክልሉ በሶስት ምክንያት ነው። አንዱ ይሄ አሴስመንት የ5.6 አሴስመንት ወይንም የመኸር የቅድመ አዝመራ ግምገማ ከተሰራ በኋላ የበረዶ ያጋጠማቸው አካባቢዎች አሉ፣ ውርጭ ያጋጠማቸው አካባቢዎች አሉ፣ ጎርፍ ያጋጠማቸው አካባቢዎች ስላሉ እነዚህ በጎርፍና በበረዶ ሰብላቸው የወደመባቸው ሰዎች ናቸው። እንግዲህ ተጨማሪ 304 ሺህ የእነዚህ ድምር ውጤት ነው ቁጥሩን ከ5.6 ሚሊዮን ወደ 7.78 ሚሊዮን እንዲያድግ ያደረገው።
ኢትዮጵያ ረሀብ ባለባቸው አገራት ውስጥ አልተካተተችም። ኢትዮጵያ መቋቋም ችላለች ድርቁን ብሏል። እና መቋቋም ከተቻለ የቁጥሩ መጨመር እንዴት ተከሰተ?
የቁጥሩ መጨመር ያው እርዳታውን ስናቀርብ የነበረው ለ5.6 ሚሊዮን ዜጎቻችን ነው። ስለዚህ እሱን እያቀረብን ባለንበት ሁኔታ ነው በእርዳታ ማዕቀፍ ውስጥ ያልነበሩ ዜጎቻችን ናቸው እንግዲህ በተጨማሪነት የመጡት። ስለዚህ እነሱንም በተመለከተ ከዚህ ከሚያዝያ 1/2009 ከኛ አቆጣጠር ዓመተ ምህረት ጀምሮ እርዳታ እየቀረበን ያለ ነው በ7.78 ሚሊዮን። ስለዚህ እነዚህ አሁን እርዳታ ማዕቀፍ ውስጥ የገቡቱ ቀደም ሲል 5.6 ሚሊዮን ውስጥ ያልነበሩ ዜጎቻችን ናቸው።
የገንዘብ እርዳታው 1 ቢሊዮን ዶላር አካባቢ ነበር የሚያስፈልገው። ከሱ ምን ያህል ተገኘ? አሁን ተጨማሪ ገንዘብ ያስፈልጋል ወይ?
እንግዲህ ብዙም አይደለም አሁን የሰጡ አሉ። አሁን ለምሳሌ የአሜሪካ መንግስት ወርልድ ፉድ ፕሮግራም አማካኝነትና የጂኦፕ የሚባለው ጆይንት ኢመርጀንስ ኦፕሬሽን በሚባለው አማካኝነት 114 ሚሊዮን ዶላር አካባቢ ሰጥተዋል። ሌሎችም አንዳንድ መንግስታትም ከ10 ሚሊዮን ዶላር ያነሰ በየአገሩ ማለት የሰጡ አሉ። ነገር ግን ከምንፈልገው የእርዳታ አቅርቦት አኳያ ሲታይ የተቀዛቀዘ ነው ብለን ነው የምንወስደው። ለምን ቢባል እነሱም ላይ ምንም ማድረግ አይቻልም። ያ በአሁኑ ሰዓት ዓለም አቀፍ ሁኔታዎችን ስናይ በርካታ ሀገሮች ቸነፈር ያወጁ አሉ። የእርዳታ ፍላጎቱ ሚዛን ያህል ያደገ በመሆኑ በእነዚህ አካባቢዎች የመያዝና የመወጠር ነገር ስላለ ነው። ስለዚህ ይህንን ግምት ውስጥ በማስገባት የኢትዮጵያ መንግስት ነው እንግዲህ በትልቁ እየሰራ ያለው እና በዚሁ መሰረት የፌዴራል መንግስትም ባለፈው እንደገለጽ ነው 1 ቢሊዮን የኢትዮጵያ ብር መድቦ እንደ መጀመሪያ ዙር የተንቀሳቀሰ ይገኛል። ከዛም ባሻገር ደግሞ ክልል መንግስታትም እንደዚሁ ከራሳቸው ክልል በጀት መድቦ የተንቀሳቀሱ ይገኛል። ሌላውና ለሌሎች ሀገሮችም እንደ ምሳሌ መወሰድ የሚችለው አሁን ክልል ለክልል ድጋፍ የተደራረጉ ነው ያሉት። ለአብነት ለማንሳት አሁን የትግራይ ክልል ለሶማሌ ክልልና ለኦሮሚያ ክልል እርዳታ አቅርቧል። የአማራ ክልልም እንደዚሁ ለሶማሌ ክልልና ለኦሮሚያ ያቀረበበት ሁኔታ አለ። የአፋር ክልል ደግሞ ለሶማሌ ክልል እርዳታ ያቀረበ ነው ያለው። ከዛ ባሻገር ደግሞ ባለሀብቶች በራሳቸው ተነሳሽነት የተደራጁ እህል ከመሀል ሀገር በመግዛት መኖ በመግዛት እያቀረቡ ነው የሚገኙት።
እነዚህ ድርቅ የተከሰተባቸው አካባቢዎች ትምህርት የለም፣ ባለፈው ስናነጋግራቸው ትምህርት ተማሪዎች ትምህርት ቤት መሄድ አልቻሉም ብለውን ነበረ። አሁን ተማሪዎች ትምህርት ቤት እየሄዱ ነው ወይ? እንደዚሁም ደግሞ ረሃብ የተከሰተባቸው አካባቢዎች አሉ ወይ? ከድርቁም በተጨማሪ
ረሃብ በእኛ ኮንቴክስት የለም። ለምንድነው ረሃብ የሌለበት ምክንያት? እርዳታ ሊቀርብላቸው የሚገቡ ዜጎቻችን በሙሉ እርዳታ ይቀርብላቸው ስላለ ነው። ስለዚህ ድርቁ አለ፣ ረሃብ የለም። ለምንድን ነው የሌለው? ያው ቀደም እንደገለጽኩት ሙሉ እርዳታ የቀረበን የሚገኘው ለሁሉም አካባቢዎች አንድ ይሄን። ሁለተኛ ደግሞ በትምህርት ቤት ረገድ በትክክል ድርቅ በተከሰተባቸው አካባቢዎች የትምህርት ማቋረጥ ነበር። ያን ለመፍታት የትምህርት ቤት መገባ ፕሮግራም ነው እንደ አማራጭ ተወስዶ የተሰራ ያለው። ለዚህ ስራ የፌደራል መንግስት 198 ሚሊዮን ብር መድቧል። ከዛ ባሻገር ደግሞ ክልሎችም ከራሳቸው በጀት የመደቡበት አግባብ አለ። ከዛ ባሻገር እንደነ ሴቭ ዘ ችልድረን የመሳሰሉቱ፣ እንደነ ፕላን ኢንተርናሽናል ወርልድ ፉድ ፕሮግራም የመሳሰሉቱ አጋሮች አኳያ እነዚህም በትምህርት ቤት መገባ ፕሮግራም ውስጥ ገብተው የሰሩ ነው የሚገኙት።
በጣም አመሰግናለሁ። ሎ እግዚአብሔር ይስጥልኝ አቶ ምትኩ።
እሺ ሰላም ቆይልሽ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናመራለን። የመገናኛ ብዙሃን ነጻነት እንደ ዘንድሮ ዓመት የከፋ ይዞታ ኖሮት አያውቅም ይላል በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን በዛሬው ዕለት ባወጣው ዓመታዊ ዓለም አቀፍ የሚዲያ ነጻነት መለኪያ የደረጃ ሰንጠረዥ። በአካል ላይ የሚፈጸሙ ጥቃቶችና እስራቶች የበረቱበት፣ መንግስታት የመናገር ነጻነትን የሸበቡበት ዓመት ነው ብሎታል ሪፖርቱ። በተለይ ደግሞ ዲሞክራሲያ የሚባሉ ሀገሮች ባለፈው ዓመት የሚዲያ ነጻነት አሽቆልቁሎባቸዋል፣ ዘግናኝ መግለጫዎችና አፋኝ ህጎች ወጥቶባቸዋል ይላል ሪፖርቱ አያይዞ። በአካል ላይ የሚፈጸሙ ጥቃቶችና እስራቶች መንግስታት የመናገር ነጻነትን የሸበቡበት መንገድ ነው ይላል ይህ የድንበር የለሽ የጋዜጠኞች ቡድኑ ሪፖርት። ኢትዮጵያ በዚህ በማያስመሰግነው ደረጃ ላይ ከ180 ሀገሮች 150 ላይ ተቀምጣለች። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በበኩሉ በዚህ ዓመት ባወጣው ሪፖርቱ ኢትዮጵያ 16 ጋዜጠኞችን በማሰር እና የመናገር ነጻነትን በማፈን ከአፍሪካ ሶስተኛ ሀገር ብሏታል። በዚህ ሰንጠረዥ ሰሜን ኮሪያ የመጨረሻውን ደረጃ ስትይዝ ኤርትራ በአንድ ደረጃ ከፍ ብላ ተከትላለች። ኖርዌይ፣ ስዊድን፣ ፊንላንድ፣ ዴንማርክና ኔዘርላንድስ በዓለማችን ጋዜጠኞች በነጻነት ስራዎቻቸውን የሚያከናውኑባቸው ሀገሮች ሆነዋል። በኢትዮጵያ የረጅም ጊዜ እስራት ከተበየነባቸው ጋዜጠኞች አንዱ ጋዜጠኛ እስክንድር ነጋ ነው። እስክንድር ከትላንት በስቲያ መቀመጫውን ኦስትሪያ ቬና ካደረገው ዓለም አቀፉ ፕሬስ ኢንስቲትዩት የዓለም የፕሬስ ነጻነት ጀግና የሚል ስያሜ አግኝቷል። እዚህ ዩናይትድ ስቴትስ የምትገኘው ባለቤቱን ጋዜጠኛ ሰርካለም ፋሲልን ስለዚህ ሽልማት እና ስለሌሎች የቤተሰብ ጉዳዮቿ ጠይቀናታል።
ዓለም አቀፍ ፕሬስ ኢንስቲትዩት እስክንድርን በመሸለሙ ታላቅ አክብሮት አለኝ። በዚህ ሽልማት የተሰማኝ ትልቅ ደስታ ነው። የአሸናፊነት ስሜት ነው። የድል አድራጊነት ስሜት ነው። በስልጣን ላይ ያለው መንግስት እስክንድርን ስለ ጻፈ ብቻ አሸባሪ በሚል ታርጋ ለጥፎበት የ18 ዓመት ፍርድ ፈርዶበታል። ዓለም ግን እስክንድር አሸባሪ አለመሆኑን በጻፈው ጽሑፍ ብቻ መታሰሩን አውቀው ለዚህ ሽልማት ሲያጩትና ሲያበረክቱለት የተሰማኝ ደስታ በጣም ትልቅ ነው። የኢትዮጵያ መንግስት የፈጠራ ክሱን ውድቅ የሆነበት ተቀባይነት ያጣበት መድረክ ነው የሚሰማኝ። እርግጥ የኢትዮጵያ ሕዝብ እስክንድርን ካጀገነው ቆይቷል። ይህንን ክስ አልተቀበለውም። ቢሆንም ዓለም አቀፍ ሚዲያዎችም ደግሞ ይህንን ተቀብለው እስክንድርን ለዚህ ሽልማት በማብቃታቸው በጣም ትልቅ ደስታና ትልቅ የድል አድራጊነት ስሜት ተሰምቶኛል በግሌ።
ሰርካለም ፋሲል፣ እንግዲህ አንቺ ራስሽ ጋዜጠኛ ነበርሽ፣ እስር ቤት ነበርሽ። እስር ቤት ነው ልጅሽንም የተገላገልሽው። አሁን ደግሞ በስደት ነሽ፣ በስደት ውስጥ ሆነሽ ለብቻ ልጅ ማሳደግ፣ እንደዚሁም ደግሞ ባለቤትሽ ኢትዮጵያ በእስር ቤት ነው ያለው እና ምን ይመስላል ህይወትሽ፣ ኑሮሽ ምን ይመስላል? የልጅሽስ ሁኔታ ምን ይመስላል? ልጅሽ ስለ አባቱ አይጠይቅም፣ ጥያቄ አያነሳም። ምን አይነት ሀሳብ ነው ያለው ስለ አባቱ?
እንግዲህ እንዳልሽው እስክንድር ከታሰረ አሁን 6 ዓመት ሊሞላው ነው። በአካል ከተለያየን 6 ዓመት ነው። በአይነ ስጋ ካየሁትኝ ወደ 4 ዓመት ሊሆን እዚህ ከመጣው በስደት። የስደት ህይወት በዛ ላይ ልጅ ይዞ በጣም ከባድ ነው በብቸኝነት። ግን ቢሆንም ችግሬንም ሁሉ ነገሬንም የተጋሩኝ ብዙ ኢትዮጵያኖች አሉ። አንድም ቀን ሳላስብ አንድም ቀን እንዳይሰማኝ ከጎን ያልተለዩ ብዙ ወገኖች አሉ። በዚህ አጋጣሚ ምስጋና ይድረሳቸው። ናፍቆት በአሁን ሰዓት እያደገ ነው። ሁሉን ነገር መጠየቅ ጀምሯል። በፊት ከነበረበት የእውቀት ግንዛቤ አሁን ከፍ ማለት ጀምሯል። ስለ እስክንድር ይጠይቃል፣ በምን እንደታሰረ ይጠይቃል፣ ግንዛቤ አጥሮበታል። እኔም በተቻለኝ መጠን ላስረዳው ሞክራለሁ። በፊት እስክንድር ሲባል ትርጉሙንም ባያውቀው አሸባሪ ነው አሸባሪ ብሎ ነበር የሚፈርጀው። አሁን ለምን ታሰረ? ስለ ጻፈ ነው፣ ጋዜጠኛ ነው፣
ያው በትንሿ ጭንቅላቱ የተወሰነ ነገር እያሳደረ ነው። እግዚአብሔር ይመስገን በጥሩ ሁኔታ ላይ ነው የሚገኘው። የምንገኘው እስክንድር በአሁን ሰዓት ላይ ከሁለት ሰዎች በላይ አይጠየቅም። በዘመድ አዝማድ በጓደኛም አይጎበኝም። የሚነበብም ነገር አይገባለትም። የታሰረው 5 ሰዎች ጋር ነው። የሰብአዊ መብት አያያዙ በጣም አደገኛ ነው። በአንድ ለሊት 3 ጊዜ እየተገባ የሚፈተሽበት ሁኔታ ነው ያለው። ስለሌሎች እስረኞች በትንሿ የተፈቀደውን ነገር እስክንድር ጋር አልተፈቀደም። ይሁን እንጂ እስክንድር በጽናት በሞራል ሁሉን ነገር ተቀብሎ በጥሩ ሁኔታ እንዳለ እሰማለሁ።
አሸባሪ ነው የሚለውን ነገር ናፍቆት ምን ለማለት ፈልጎ ነው? እስቲ እሱን አብራሪልኝ።
እኔ ግራ ነው የሚገባኝ። እንግዲህ እስክንድር ሲታሰር ናፍቆት የ5 ዓመት ልጅ ነበር። የ5 ዓመት ከ3 ወር የሚሰማው ነገር አለ። በቤትም በአካባቢም አሸባሪ ትርጉሙን አያውቀውም። ግን እንዲሁ እንደ አጋጣሚ አንድ ቀን ነው አሸባሪ ከሰው ጋር እያወራሁን አሸባሪ አሸባሪ ይላል። እሱ ምንድን ነው አሸባሪ ናፍቆት? ስለ አሸባሪ ትርጉም ታውቃለህ ስለው፣ አዎ አለኝ ፈጥኖ። ምን ማለት ነው አሸባሪ ስለው፣ እስክንድር ማለት ነው አለኝ። በጣም ነው የደነገጥኩት እውነት ለመናገር። በዛ ግንዛቤው ትምህርት ቤት የሌሎች ጓደኞቹ ወላጆች አባታችን ይሄ ነው ወይም ያለበትን የሙያ የሌሎች ጓደኞቹ አባታቸው ያሉበትን የተሰማሩበትን ሙያ ሲያወሩ ናፍቆት እንደ ትልቅ ጀብድ አድርጎ የኔ አባት አሸባሪ ነው ብሎ ሊያወራ የሚችልበት መንፈስ ነበር የነበረው። አሁን ግን አሸባሪ ማለት መጥፎ ነገር፣ ሰውን አጥፍቶ ጠፊ፣ ለሰው መጥፎ እንደሚያደርግ በስሱ ማለት በሚገባው መንገድ ለማስረዳት ሞክሬያለሁ። እስክንድር ጋዜጠኛ ነው ስለሚጽፍ ነው የታሰረው። አሸባሪ ማለት ትርጉሙ መጥፎ ነው የሚለውን ነገር ከጭንቅላቱ አውጥቼለት በትንሹም ቢሆን እየተገነዘበና እየተረዳ መጥቷል።
እሺ ሰርካለም ፋሲል፣ በጣም ነው የማመሰግነው። እግዜር ይስጥልኝ።
እኔም በጣም ነው የማመሰግነው። እግዜር ይስጥልኝ። እግዜር ያክብርልኝ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በዩናይትድ ስቴትስ ትምህርትና ስልጠና የወሰዱ አፍሪካውያን የልምድ ልውውጥ የሚያደርጉበት የ3 ቀናት ሴሚናር ትላንት በአዲስ አበባ ተጀምሯል። ከ10 የአፍሪካ ሀገራት የተውጣጡ በዩናይትድ ስቴትስ የተማሩ ወይንም የሰለጠኑ ተጋባዦች የሴሚናሩ ተሳታፊዎች ናቸው። በቦታው ተገኝቶ የነበረው እስክንድር ፍሬው ከተሳታፊዎቹ አንዱ የሆኑትን አቶ ሳሙኤል አለማየሁን አነጋግሯል።
በጣም አመሰግናለሁ ስለ ጊዜዎት አቶ ሳሙኤል አለማየሁ፣ የካምብሪጅ ኢንዱስትሪስ ኃላፊነት የተወሰነ የግል ማህበር ማኔጂንግ ዳይሬክተር። እንግዲህ በዩናይትድ ስቴትስ ስልጠና ወይ ትምህርት የተከታተሉ የተለያዩ አፍሪካ ሀገራት ዜጎች ባሉበት ስነ ስርዓት ላይ ነው ገለጻ ያደረጉት እና ለነዚህ ሰዎች እንግዲህ በተለያየ ዘርፍ ሰልጥነው ለመጡ ልምድ መለዋወጥ ምን ያህል አስቸጋሪ ነው? መጀመሪያ ተቀላላ ያለ አስተያየት።
በጣም አመሰግናለሁ ይሄንን ስለሰጠኸኝ። በብዙ መስክ ለመጡ ሰዎች ከመጀመሪያው መገናኘት ራሱ በጣም ከባድ ነው። እንዴት አገኛቸዋለህ? ፌስቡክ ላይ ፈልጋ አይደለም ወይ ሊንክድን ላይ ፈልጋ አይደለም? እንደዚህ አይነት ፕሮግራሞች ሲኖሩ ቬት አድርገው ወይንም በደንብ አድርገው እያንዳንዱን ሰዎች ባክግራውንዳቸውን፣ ማንነታቸውን፣ የስራቸውን ችሎታ፣ የሚሉት ነገር እውነተኛ መሆኑን አጣርቶ ኤምባሲው እነዚህን ሰዎች ሁላ አንድ ቦታ ማገናኘትና እንዲረዳዱ፣ ሀሳብ እንዲሰጣጡ፣ ሌሎችም ሰዎችንም እንዲያገኙ ማድረጋቸው በጣም ትልቅ ነገር ነው።
ከአስር ሀገራት የመጡ ናቸው። ቁጥራቸው አነስ መደረጉ ከምን የመነጨ ነው? ከበርካታ አፍሪካ ሀገራት ሰዎች ወደ አሜሪካ ሄደው ትምህርት እንደሚቀስሙ ስልጠና እንደሚወስዱ ይታወቃል። እና ምን ጥቅም አለው ማነሱ?
የማነሱ ጥቅም ሁል ጊዜ እንትሜት ያደርገዋል። ትንሽ ከሆነ ለመገናኘት በደንብ አድርጎ ሀሳብ ለመለዋወጥ፣ በጣም ደግሞ ጓደኝነትን ደግሞ ለማዳበር ጊዜ ያስፈልጋል። በጣም ብዙ ሰው ሲበዛ በጣም ይከብዳል። ስለሆነ አጠር አነስ ያሉ ግሩፖች ሁነው እንትን ሲሉ በጣም ጥሩ ነው። ያም ደግሞ ሳይድ ኢፌክቱ ደግሞ በጣም ብዙ ሰውን ኢምፓክት አታደርግም።
እንግዲህ የመጀመሪያውን ገለጻ ያደረጉት ወይም ፕሬዘንቴሽን ያቀረቡት እርስዎ ነዎት። ለዚህ ቡድን ለዚህ ስብስብ ማለት ይቻላል ምን እንዲያካፍሉ ነበር የተጋበዙት? ምን ነበር የገለጻው ዓላማ?
እንዳካፍል የተጠየቅኩት ኢትዮጵያ ውስጥ ስላለኝ ልምዶች፣ አዎ ልምዴንና ተመክሮ ለመካፈል፣ አጠቃላይ ደግሞ ለነሱም ደግሞ ለመደገፍና ስሜታቸውን እዚህ ሀገር ላይ ለሚሰሩት ኢትዮጵያ ላላቸው ቆይታ ለማነሳሳትና ድጋፍ ለመስጠት ነው የተጠራሁት። እሱንም ነው ያደረኩት።
አብዛኛው የዚህ በንግድ ዘርፍ ያለውት ልምድም በምዕራባውያን ዓለም ወይ በአሜሪካን ሀገር ያለ ነውና እዛ ያለን ተሞክሮ እዚህ ካለ ተጨባጭ ሁኔታ ጋር አስታርቆ እንዴት መስራት ይቻላል? ዋንኛው ፈተና ምንድነው? በጥያቄዎችም ሲነሱ ስለሰማው ነው በገለጻው ወቅት።
በጣም ትክክል ነው። ለኔ እዚህ ኮኮበጽራ ነበር ማለት የነበረው። ከዛ ወደ አሜሪካን ሄጄ ሃይ ስኩል እና የኮሌጅ ትምህርቴን አሜሪካ ውስጥ ተምሬያለሁ። ከዛ በኋላ ግን እዛ ሰርቼ ተሰፍሁም በኋላ ወደ ኢትዮጵያ ስመለስ እና ሌሎች አፍሪካ ሀገሮችም ስሰራ በጣም ብዙ ፈተናዎችን አጋጥመውኛል። እንደ ኢንቨስተር ሁኜ ስሰራ፣ እንደ ስራ ፈጣሪ ሁኜ ስሰራ በጣም ብዙ ቻሌንጆችን ለሰዎች ማስተማር የፈለኩትና ማሳየት የፈለኩት ከኔ ድካም፣ ከኔ ቻሌንጅ፣ ከኔ ትግል ነው ልታስተምር የምትችለው። በዛ ትግል ያለፈ ሰው ነው ለመናገር የሚችለው አንዳንድ ነገሮች ላይ እና አሜሪካ ውስጥ ሀሳቡን ሁሉ ይሰራና እንግሊዝ ውስጥ ሀሳቡን ላይ ይሰራና ለኢትዮጵያ ትዕዛዝ ተሰጥቷል ኢምፕሊመንት ይደረግ እንደዚህ ነው የሚሰራው እንላለን። አሁንም ኢትዮጵያ ውስጥ ልማት ማምጣት ከፈለክ ኢትዮጵያ ውስጥ መቆየት አለበት፣ ኢትዮጵያ ውስጥ መታገል አለበት እና ያንን ነው እኔ የተማርኩት። ያንን ነው ሼር ማድረግ የፈለኩት።
እንግዲህ እርሶ ስለ መውደቅ መነሳትም ሲያብራሩ ነበርና እርሶ ከዚህ ከመውደቅ መነሳት በኋላ ዋንኛው ያሰማው ስኬት ምንድነው?
አጠቃላይ በጣም ብዙ ፕሮጀክቶችን አሳክቻለሁ። 24 አመት ሳይሞላኝ ጡረታ የመውጣት እድልን አግኝቼ ነበረ። እነዚህን ሁሉ በጣም ትላልቅ ሰክሰሶች ብያቸው ነበረ። ከትላልቅ ዩኒቨርሲቲዎች ተምሬያለሁ። ግን ሁል ጊዜ እኔን ማንነቴን እንትን የሚሉኝ አንድ ፕሮጀክት ላይ መውደቅ ማለት እንዴት እንደሚወደቅ ኢንተሌክቹዋል ፕሮፐርቲ ብዬ ነው የማስበው፣ ወይንም ለየት ያለ ሌላ ሰው የማያውቀው ሚስጥር ብዬ ነው የማስበው። እና ለኔ አነስ ያሉ አሁን 30 አመቴ ነው። በ30 አመቴ ውስጥ በጣም ብዙ ነገሮችን ሰርቻለሁ። ግን በጣም ብዙ ውድቀቶችን ማይቻለሁ። እና ለኔ ማንነቴ ውድቀቱም ሰክሰሱም አንድ ላይ ነው ማንነቴን የሚሰጠኝ። እንደቆባቸው ፕሮጀክቶች ከምንም የበለጠ የምወዳቸው ፕሮጀክቶች እነሱ ናቸው። ለምን? በጣም ብዙ ትምህርት አስተምረውኛል። ማንነቴን ገልጸውልኛል። ማንነቴን ሼፕ አድርገውልኛል። ውድቀት ሲባል ሁልጊዜ የማንነት ያ ሰው እኮ የወደቀ ነው፣ ያ ሰው እኮ የከሰረ ነው ብለን ነው የምናየው በብዛት። ግን እንደዛ አይደለም መታየት ያለበት። ማየት ያለብን እያንዳንዱ የምንሰራቸው ነገሮች ራሳቸውን የቻሉ ፕሮጀክቶች ወይንም ሀሳቦችና ስራዎች ናቸው። ያ ሀሳብና ስራ አዲስ ከሆነ ፈጠራ ከሆነ ማንም ሰው አያውቀውም። እንደሚሳካ እንደማይሳካ ሊወድቅም ሊሳካም ይችላል። ግን
ሁለቱንም እድል ይዞ ነው የሚገባው።
አዎ ሁለቱንም እድል ይዞ ነው የሚገባው። ስለሆነ በፍጥነት መውደቅ እና ደግሞ በርካሽ መውደቅ ነው ማሰብ ያለበት።
ብዙ ሳይከስሩ መውደቅ ማለት ነው።
ሳይከስሩ መውደቅ እና በአጭር ጊዜ ውስጥ መውደቅ። ከዛ በኋላ ያቺ እኛ አይደለም የወደቅነው እኮ ያ ሀሳብ ነው የወደቀው። ያንን ነው ማሰብ ያለበት። ያንን ሀሳብ እንዲወድቅ አድርገ ነው ቶሎ ደግሞ ወደሚቀጥለው ሀሳብ ወይም ያንን ሀሳብ እንቀይረዋለን፣ እናዳብረዋለን፣ እናሳለዋለን። እና እንደዛ አድርጎ መስራትን ነው የምደግፈው። በብዛት አሜሪካን ሀገር ውስጥ ይሄንን እኮ ሀሳብ ስሰራ ወድቄ ነበር ካልኩኝ የሚቀጥሩኝ ሰዎች በጣም እሱ ያውቃል እንዴት እንደማይሰራ ይሄ ነገር፣ እስቲ ነና አብረን ስራ ብለው ነው የሚጠሩ።
ከዛ ተምሯል ከውድቀቱ።
አዎ አንድ ነገር ወደቀብኝ ሲል ስፔሻሊ ሲሊኮን ቫሊ ውስጥ ካሊፎርኒያ እኔ ወደኩኝ አይደለም፣ በምንም ታምር ሐሳቡ ወደቀ። ለዛም አወደኩት ምንም ፈርቂ ዱሮ አለፋውትና አሸቼ ጣልኩት። ከዛ በኋላ ደግሞ ሌላ ፈለጋ ሄድኩኝ ብሎ ነው የሚያስበው። ግን ደስ ግን ሐሳቡ ራሱን ያረጋውና ሐሳቡ ምን ይወደቀን ይላል። ከዛ ሞራልህም አብሮ ይወድቃል። እና ያ በጣም 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 መቀየር ያለበት ያስተሳሰብ ለውጥ ነች። አንተ አይደለም እኮ የምትወደው የሚወድቀው ሐሳቡ ሐሳቡን አምልቀው የማይወድቅ ነገር ሐሳብ እኮ የለም። ፌል ያላደረገ ቢዝነስማን አለኝ ካለክ ወይም አለውኝ ካለ ኢትዮጵያ ውስጥ እየዋሸክ ነው፣ አትመነው። ሁሉም ፌል አድርጓል። ግን በፍጥነት መውደቅ፣ በአጭር በትንሽዬ ብር መውደቅ፣ ከዛ በኋላ ሐሳቧን ማለት ነው፣ ከዛ በኋላ የተለያዩ ሐሳቦች እየነጠረ ጥሩ ሐሳብ የተሻሻለ ሐሳብ እንዲወጣ ጊዜ ትሰጠዋለህ፣ ታይም ትሰጠዋለህ፣ ኦፖርቹኒቲ ትሰጠዋለህ ማለት ነው። አሜሪካን ሀገር ፎር ኢንፎ የሚባለውን ኩባንያ ስንጀምር መጀመሪያ የፈለግነው ሰዎች የስፖርት ውጤቶችን ብቻ እንዲያገኙ ማድረግ ነበረ። ከዛ በኋላ ግን የተመለከትነው ያ በጣም አዋጭ አልነበረም ለኛ። እዛ ላይ ፎከስ ስናደርግ አልሆነልንም።
ወደ ሰራችሁ
ከሰረን ሶሎ እሱ ዘግተን ቁጥሪ መልሰን የእኛን ቴክኖሎጂ ሌሎች ኩባንያዎች እንዲጠቀሙት ማድረግ ጀመርን። እና አጭር ጽሑፍ መልእክት ይልክ የነበረው ስፖርት ውጤቶች እና ለሌሎች ኩባንያዎች የጀርባ ኢንፍራስትራክቸር ያደረግነው መሀለ ንዋይ አንድ አይነት ናቸው። ስለሆነ ያን በዛ በኩል አፕላይ ስናደርገው የተሻለ ውጤት አምጥቶልናል።
ከራያችሁት እንደማለት
ነው? አዎ፣ በማከራየትና በማቅረብ መስራት ጀመርም ማለት ነው።
አቶ ሳሙኤል አለማየሁ በጣም ነው አመሰግናለሁ ስለ ጊዜው። ወደፊት በሰፊው እንደምናወራ ተስፋ አደርጋለሁ። በጣም አመሰግናለሁ።
በጣም አመሰግናለሁ። ቴንክ ዩ ሶ ማች።
እስክንድርና እንግዳውን እናመሰግናለን። ወደ መጨረሻው ዘገባችን እናመራለን። የአፍሪካ ምጣኔ ሀብት እድገት በዓለም የሸቀጥ ገበያ ዋጋ መቀነስና የቆዩ የመዋቅር ችግሮች የተነሳ የተቀዛቀዘ ሁኔታ ታይቶበታል። የዓለም የገንዘብ ድርጅት IMF ከጥቂት ዓመታት በፊት ከአምስት ከመቶ ከፍ ብሎ ያድግ እንደነበር ያስቀመጡትን አሃዝ ካለፈው ዓመት ጀምሮ ዝቅ አድርገው ተንብየውታል። እነዚህን አጠቃላይ የምጣኔ ሀብት አለመረጋጋቶች በመሰረታዊ የመዋቅር ለውጥና የግልና የመንግስት ገንዘብ ፍሰትን በማቀላጠፍ ረገድ የተያዙ ስራዎችና ፈተናዎችን ሄኖክ ሰማግዜር በቀጣዩ ዘገባ ይዳስሰዋል።
ባለፈው ዓመት የዓለም ምጣኔ ሀብት ከፍተኛ ፈተናዎች ተጋርጠውበት ሲያሽቆለቁል ተመልክተናል። ከፍተኛ እድገት ላይ የነበሩ የዓለም የገንዘብ ድርጅት IMF እና የዓለም ባንክ መሰክሩላቸው የነበሩ እንደ ኬንያ፣ ኢትዮጵያ፣ ዩጋንዳ እና የመሳሰሉ ሌሎች አፍሪካ ሀገሮች በፈተና ነው የሰነበቱት። የዓለም የሸቀጦች ገበያ መውደቅ በተለይ በነዳጅ ሀብትና በወጪ ንግድ የሚተዳደሩን ምጣኔዎች እጅጉን የጎዳ ዓመት ነበር። የአፍሪካ ሶስቱ ትልቁ ምጣኔ ሀብቶች ማለትም ናይጄሪያ፣ ደቡብ አፍሪካ እና አንጎላ ወደ ግማሽ የሚሆነውን የአህጉሪቱን አጠቃላይ ሀብት የሚወክሉ ናቸው። በነዳጅና ሸቀጦች ገበያ ውድቀት ገበያቸውና እድገታቸው ክፉኛ ቀንሷል። ከዚህ ቀደም በፍጥነት የሚያድጉ በነዳጅና ሌሎች የተፈጥሮ ሀብቶች የማይመኩ እንደ ኢትዮጵያ ያሉ ምጣኔዎች በአካባቢ ሰላም መጥፋትና የተፈጥሮ አካባቢ ለውጥ የፈጠራቸው ድርቅና ተያያዥ ችግሮች ሰቅዘው ይዘዋቸዋል። ሚትሱሂሮ ፉኩሳዋ የIMF ምክትል ስራ አስኪያጅ ናቸው። በነዳጅና ሌሎች ሀብቶች ምጣኔያቸውን መሰረት ያላደረጉ ሀገሮችም ቢሆኑ መሰረታዊ የመዋቅርና የፖሊሲ ችግሮች አሉባቸው ይላሉ።
በተፈጥሮ ሀብት ያልበለጸጉና በፍጥነት ሲያድጉ የነበሩ ሀገሮች ከጊዜ ወደ ጊዜ እየጨመሩ የመጡ ፈተናዎች ተጋርጠውባቸዋል። ለምሳሌ የመንግስት ብድር በእጅጉ እየጨመረ የመጣባቸው ሀገሮች ወጪያቸውን ከገንዘብ አቅማቸውና ሌሎች የውጭ ጫናዎች ጋር ማመዛዘን ይኖርባቸዋል።
ዶናልድ ካቢሩካ በአፍሪካ ምጣኔ ሀብት ለረጅም ዓመታት የሰሩና አስቀድሞ የአፍሪካ ልማት ባንክ ፕሬዚዳንት ሆነው ያገለገሉ ናቸው። የአፍሪካ ምጣኔ በተለይ በተፈጥሮ ሀብት የበለጸጉ መሰረታዊ ለውጥ ስለሚጎድላቸው ዝግመታቸውን ከዓለም የሸቀጥ ገበያ ውድቀት ጋር ብቻ ማያያዝ ችግሩን ለመፍታት ያሉ የፖሊሲ አማራጮችን አያስተናግድም፣ ማድበስበስ ነው ይላሉ።
Independence of the central bank. Why is the independence being challenged? That does not to do with the commodity prices. It is reversing policies of things we know have worked in the past. How about predictability of policies? You know, someone has said it's better to have suboptimal policies.
የማዕከላዊ ባንክ ነጻነት የታለ? ያ ነጻነትስ ለምንድን ነው በዚህ መድረክ የማይነሳው? ከዚህ ቀደም ውጤት ያመጣ ፖሊሲ አይደለም እንዴ? ከዚያ በተጨማሪ ደግሞ የፖሊሲ ትግበራ ላይ ያሉ እክሎችስ? አንዳንድ ጊዜ በጣም ጥሩ ፖሊሲዎችን በየጊዜው ከመቃየር ወጥ የሆነ አማካይ ውጤት የሚያስመዘግብ ፖሊሲም በመተግበር ይሻላል።
የጉልቻ መለዋወጥ የምጣኔ ሀብት እድገት ላይ መተማመን አይፈጥርም ነው የሚሉት ካቢሩካ። የቀድሞው የአፍሪካ ልማት ባንክ ፕሬዚዳንት ዶናልድ ካቢሩካ የአፍሪካ ሀገሮች መዋቅራዊ ለውጦቻቸው የንግድ ወጪን የሚቀንሱና ኢንቨስትመንትን የሚያበረታቱ መሆን አለባቸው ይላሉ። በነዳጅ ሀብት የሚመኩ ሀገሮችም የተለያዩ ገቢዎችን ማጠናከርና የሥራ አምዳቸውን ማስፋፋት አለባቸው ይላሉ።
In this period of slowdown, I want to urge governments to keep the pedal on infrastructure spend.
በዚህ ምትድገስ በተቀዛቀዘበት ዘመን መንግስታት እንዲያደርጉ የምመክረው የመሰረተ ልማት ላይ የሚያደርጉትን ወጪ እንዳይቀንሱ ነው። የጀመርናቸው የባቡር መንገዶች እናጠናቅ። ጅቡቲና ኢትዮጵያ ይሄን ያደረጉት። ኬንያም እንዲሁ በስራ ላይ ትገኛለች። መሰረታዊ የመዋቅር ለውጥ የሚያመጡ ኢንቨስትመንቶች ናቸው። የንግድ ስራ ወጪን ይቀንሳሉ፣ ምጣኔ ሀብትን ያነቃቃሉ።
የዛምቢያ የገንዘብ ሚኒስትር ፌሊክስ ሙታይ የመንግስታቸውን አትኩሮት ሲያስረዱ
For Zambia what may be crucial in terms of the private sector is are we able to supply power continuously its own logistics.
ከዛምቢያ የግል ዘረፋን በተመለከተ ወሳኙ ስራችን የኃይል አቅርቦትን ማዳረስ ነው። የንግድ ማበረታቻ መስጠት መልካም ነው። ነገር ግን መብራት ከሌለ የንግድ ስራ ይቆማል። ሁለተኛው የንግድ እንቅስቃሴ ላይ የተጋረጡ ፈተናዎችን መቅረፍ ነው። ድንበር ለመሻር 4 ቀናት ለምን ይፈጃል? በዚህ ላይ መስራት አለብን። እነዚህ ማነቆች በተግባር ስናስወግድ የንግድ ወጪን እንቀንሳለን።
እንደ ኢትዮጵያ ያሉ በፍጥነት በማደግ ላይ ካሉ የአፍሪካ ሀገሮች የሚመደቡ ምጣኔዎች ብዙ ስራ ይጠበቅባቸዋል። ለአስር አመት ብቻ ማደግ ብልጽግናን አያመጣም ባለሙያዎቹ በውይይቱ እንዳሰመሩበት ለረጅም ጊዜ በተለያዩ የመጣኔ ሀብት ዘርፎች ሁሉን አቀፍ እድገት ማስመዝገብ ወሳኝ መሆኑን ያሰመሩበት ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ ከዋሽንግተን
የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ጋቢናቪኦኤም በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው።
ዲጄ ፋትሱም አብሮን ነበር። የስርጭት መሐንዲሱ ፒተርም ፒት ነው የምንለው እሱም አብሮ ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኛለን።